Laudetur Jesus Christus, it barek Jesus Christus. Yeh, e Vatican Radio now.
የርዕሰ ሊቃነ ጳጳሳት ሳምንታዊ የዕለት ሮብ አጠቃላይ ትምህርተ ክርስቶስ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ዛሬ ሮብ ረፋድ ላይ የሚከተለውን ትምህርት አቅርበዋል።
ካሪ ፍራቴሊ ኤሶሬለ ቦንጆርኖ።
ውድ ወንድሞችና እህቶች እንደምን አደራችሁ? ዝናምና ደመና የበዛበት ክበድ ያለ ቀን ይመስላል። ነገር ግን እናንተ ብርታት የሞላችሁ ስለሆናችሁ እንዲህ ላለ ክበድ ያለ ቀን ፈገግ ማለት ያስፈልጋል። ዘወትር ዝናም ሲያጋጥም እንደምናደርገው የዛሬው አጠቃላይ ትምህርተ ክርስቶስ በሁለት ቦታዎች ይካሄዳል። አንዱ በዚሁ በአደባባይ ሲሆን ሎተኛው ደግሞ እዚህ ከመምጣት በፊት ሰላም ያልኳቸው ሁሙማን በሚገኙበት ጳውሎስ 6ኛ አዳራሽ በቪዲዮ ይተላለፋል። እጆቻችን በማንጨብጨብ ሰላምታና አቅርብላቸው።
Oggi voglio condividere con voi una cosa del mio pellegrinaggio in Turchia.
ዛሬ ካለፈው አርብ እስከ እሁድ በቱርክ ስለፈጸምኩት መንፈሳዊ ንግድ ላካፍላችሁ ወዳለሁ። ገና ሐዋርያዊ ጉዞው በቅድ በነበረበት ጊዜ በጸሎት እንድንዘጋጅና እንድንሸኘው እንደጠየቀዋችሁ አሁንም እግዚአብሔር ይህን ጉዞ የተሳካ በማድረጉ ሁላችንም ስጋና እንድናቀርብ ስጠይቅ ከሁሉ በላይ ደግሞ ከወንድሞቻችን ኦርቶዶክሳውያንና ሙስሊሞች ያደረግናቸው ግንኙነቶችና ውይይቶች ፍሬ እንዲኖራቸውና በሕዝቦቹ መካከል ሰላም እንዲገኝ እንድንጸልይ አደራላለሁ።
Sento in primo luogo di dover rinnovare l'espressione della mia riconoscenza al presidente della Repubblica Turca.
በቱርክ ባደረጉት ሐዋርያው ጉዞ በታላቅ ክብር ለተቀበሉኝ እንዲሁም ሁሉ በሰላም እንዲሳካ ላደረጉ የሪፐብሊክ ቱርክ ፕሬዝዳንትና ጠቅላይ ሚኒስትር እንዲሁም የሃይማኖታዊ ጉዳዮች ፕሬዝዳንትና ሌሎች ባለስልጣኖች ምስጋናዬን እንደገና ለማቅረብ ወዳለሁ። የቱርክ ካቶሊካዊት ቤተክርስቲያን ጳጳሳት እጅግ ጎበዝ ለሆነው የረክቤ ጳጳሳቱ ፕሬዝዳንት በአገሩ ካሉ ካቶሊካውያን ማህበረ ክርስቲያን መተባበር ላደረጉልኝ አቀባበል ሳመሰግን እንዲሁም ከዚህ ባላነሰ የኦርቶዶክሳዊት ቤተክርስቲያን ፓትርያርክ ብፁዕና ቅዱስ በርጠሌሞስ አንደኛ ስላደረጉልኝ ልባዊ አቀባበል አመሰግናለሁ። ከአመታት በፊት አገሩቱን የጎበኙ ብፁዕ ጳውሎስ 6ኛና ቅዱስ ዮሐንስ ጳውሎስ ዳግማዊ እንዲሁም ያኔ በአገሪቱ የርዕሰ ሊቃነ ጳጳሳት እንደራሴ ወይም አፖስቶሊክ ኑንሲዮ የነበሩ ቅዱስ ዮሐንስ 23ኛ ይህንን ከኔ በፊት የነበሩ በነዲክቶስ 16ኛ ካደረጉት ጉብኝት 8 ዓመት በኋላ ላከናወንኩት መንፈሳዊ ንግደቴን በመንግሥተ ሰማያት ሆነው እንደጠበቁትና እንደሸኙኝ አምናለሁ። ይቺ አገር ለሁሉም ክርስቲያን ልዩ ትርጉም ያላት ናት። በመጀመሪያ የቅዱስ ሐዋርያ ጳውሎስ ትውልድ አገር መሆኗ እንዲሁም የመጀመሪያዎቹ 7 ጉባኤዎች ያስተናገደችም ይቺ አገር ናት። ከኤፌሶን ወጣ ብሎ ደግሞ የእመቤታችን ድንግል ማርያም ቤት ይገኝበታል። የቤተ ክርስቲያን ትውፊታችን እንደሚያስተምረን መንፈስ ቅዱስ በእመቤታችን ድንግል ማርያምና በሐዋርያት ላይ ከወረደ በኋላ እመቤታችን ድንግል ማርያም በዚህ ቤት እንደኖረች ይነገራል።
Nella prima giornata del viaggio apostolico ho salutato le autorità del paese.
በሐዋርያው ጉዞ የመጀመሪያ ቀን የአገሪቱ መሪዎችን ሰላም አልኩኝ። ምንም እንኳን አብዛኛዎቹ ሙስሊሞች ቢሆኑም የአገሩ ህገ መንግስት ግን ከሃይማኖት ገለልተኛ ነው። ከመንግስት ባለስልጣናት ጋር ስለ አመጽ ተወያይተናል። አመጽ ከእግዚአብሔር ጥላቻ እንጂ ለርሱ ክብር ከማቅረብ አይወለድም። ስለዚህ ክርስቲያኖቹም ይሁኑ ሙስሊሞቹ በአጋርነት ለሰላምና ለፍትህ እየሰሩ ለሁሉም ዜጋና የሃይማኖት ማህበር እውነተኛ የእምነት ነጻነት ያረጋግጡ። ዛሬ ህመምተኞቹን ሰላም ለማለት ከመሄዴ በፊት ብፁዕ ካርዲናል ቱራን እየመሩት ያሉት በውስጥ ሃይማኖታዊ ጳጳሳው ምክር ቤት የተዘጋጀ በክርስቲያኖችና በሙስሊሞች መካከል ስላለው ግንኙነትና አንድነት የሚያጠና ቡድን ተቀብየ አነጋገርኩ። እነኚህም እዚህ ላይ የተቀስኩትን የእምነት ነጻነት ሰላምና ፍትህ እንደሚያስፈልግ ገለጡልኝ። እኔም በዚሁ መንፈስ በካቶሊካውያን ክርስቲያኖችና ሙስሊሞች መካከል ውይይት እንዲቀጥል አደረልኳቸው።
Nel secondo giorno ho visitato alcuni luoghi.
በሁለተኛው የጉብኝቴ ቀን በአገሪቱ የተለያዩ ሃይማኖት ተከታዮች ትልቅ ትርጉም ያላቸው ምሳሌ የሚሆኑ ቦታዎችን ጎበኘሁ። ይህን ሳደርግ ሰማይና ምድርን የፈጠረ መሐሪው እግዚአብሔር ጥሪና የመላው የሰው ልጅ ጸሎት በልቤ ይሰማኝ ነበር። የዚሁ ቀን አንኳር መስዋዕተ ቅዳሴው ሲሆን በዚሁ ሥርዓት የአገሪቱ የተለያዩ ሥርዓት አምልኮ የሚከተሉ ካቶሊካውያን እረኞችና ምእመናን ተገኝተው ነበር። በዚሁ መስዋዕተ ቅዳሴ ላይ የኮሚኒካዊ ፓትርያርክ የአርመን ሐዋርያዊት ፓትርያርካዊት ቤተ ክርስቲያን ህየንትና የሲሮ ኦርቶዶክስ ሜትሮፖሊታ እንዲሁም የፕሮቴስታንት ተወካዮች ተሳትፈዋል። ሁላችን አብረን ደግሞ በቤተ ክርስቲያን አንድነትን የሚሰጥ የእምነት የፍቅርና የውሳጣዊ ውህደት አንድነት የሚሰጥ መንፈስ ቅዱስን ለምነናል። እግዚአብሔር ሕዝቡ በአጠቃላይ ሀብታም ከሆኑ ባህሎቹና ትምህርቶቹ ባሻገር በመንፈስ ቅዱስ እንዲመራ መፍቀድ አለበት። በዚህም ቀጣይ የሆነ የልብ ክፍተትን እንዲሁም ትህትናና መታዘዝን ይወልዳል። የአንድነት ውይይታችን አንድነታችን ነው፣ የካቶሊካዊት ቤተ ክርስቲያን አንድነቱም ነው። ይህንን የሚያደርገው ደግሞ መንፈስ ቅዱስ ነው። እኛ ማድረግ ያለብን እንዲመራን ልንፈቅደው እና እርሱ ያስተንፈሰልንን መቀበልና መከተል ያስፈልጋል።
El terzo ultimo giorno festa di Sant'Andrea Apostolo
በሦስተኛውና የመጨረሻው ቀን ደግሞ የቅዱስ እንድሪያስ ሐዋርያ ክብረ በዓል በመኖሩ የቅዱስ ጴጥሮስ ተከታይ በሆነው በሮማዊ ጳጳስና የቅዱስ ጴጥሮስ ወንድም የሆነው የቁስጥንጥንያ ቤተ ክርስቲያን የመሠረተ ቅዱስ እንድሪያስ ተከታይ በሆነ በቁስጥንጥንያው ኤኮሚኒካዊ ፓትርያርክ መካከል ያለውን ወንድማማዊ ግንኙነትን ለማጠንከር ምርጥ ጊዜ ነበር። ከቅዱስነታቸው በርተሌሞስ አንደኛ በካቶሊኮችና በኦርቶዶክሶች መካከል ፍጹም አንድነት እስኪሆን ድረስ በብርታት እንደምንሠራ ቃላችን አሳድሰናል። በህብረት ደግሞ አንድ አዋጅ በማጽደቅ ፊርማችን አኑረናል። ይህ ታሪካዊ ፍጻሜ እኔም በተሳተፍኩበትና የቁስጥንጥንያ ፓትርያርክና የሮማ ጳጳስ አንዱ ለሌላው በሰጠናቸው መንታ ቡራኬዎች በተደረገው የቅዱስ እንድሪያስ ክብረ በዓል ሥርዓተ አምልኮ ፍጻሜ መደረጉም ልዩ ትርጉም ሰጥቶታል። ስለሆነም ለማንኛው የአንድነት ውይይት አንድነት በሚሰጠው በመንፈስ ቅዱስ ምሪት እንዲካሄድና ፍሬ እንዲያፈራ ጸሎት የግድ ያስፈልጋል።
Ultimo incontro, ma questo è stato bello e anche doloroso.
የመጨረሻ ግንኙነቴ ደግሞ ከስደተኞች ጋር ነው። ይህ ግንኙነት በአንድ በኩል መልካም ሆኖ ደስ የሚያሰኝ ሲሆን በሌላው በኩል ደግሞ ሁኔታቸው እጅግ የሚያሳዝኝ ነበር። በሳሌዚያን ቤት ውስጥ በእንግድነት ያሉ ወጣት ስደተኞች ነበሩ። በመካከለኛው ምስራቅ ተከስቶ ካለው ውጊያ የተሰደዱትን ማግኘት እጅግ አስፈላጊ ነበር። በአንዱ በኩል ቅርበቴና የቤተ ክርስቲያናችንን ቅርበት ለመግለጥ በሌላው በኩል ደግሞ ስደተኞችን ተቀብለው በመርዳት የሚገኙ ሰዎች የሚያበረክቱትን ምግባረ ሰናይ ለማሞገስ ሲሆን ቱርክ በዚህ ሥራ ብዙ እያበረከተች ናት። በዚህ አጋጣሚ ቱርክን ስለዚህ የስደተኞች መቀበልና እርዳታ እንደገና ሳመሰግን በእስጣንቡል የሚገኙ የሳሌዚያን ደናግሎች ከልብ አመሰግናለሁ። ሳሌዚያውያን ስደተኞችን በመርዳት ብዙ እያበረከቱ ናቸው፣ ጎበዞች ናቸው። ሌሎች ካህናትም አግኝቻለሁ። እነኚህ ከጀርመን የመጡ ሲሆኑ አንድ ኢየሱሳዊ ካህንም ነበራቸው። ሌሎችም ከሳሌዚያን ጋር በመተባበር እግዚአብሔር ብቻ በሚያውቀው መንገድ ስንት መልካም ሥራ እየሠሩ ናቸው። ለእነዚህ ሰዎች ለስደተኞች በሚያደርጉት እርዳታ እጅጉን አመሰግናለሁ። ይህ አሰቃቂ የስደት መስቀልን እንዲያቅልላቸው ስለ ስደተኞችና ጥገኞችም እንጸልይ።
ካሪ ፍራቴሊ ሶሬሌ ዲዮ ኒፖቴንቴ ሚሴሪኮርዲዮሶ
ውድ ወንድሞችና እህቶች ሁሉ ቻይና መሐሪ የሆነው እግዚአብሔር የቱርክ ሕዝብ መሪዎችንና የተለያዩ ሃይማኖቶች ተወካዮችን ይጠብቅ። እነኚህ ሁሉ አብረው ሰላም የሰፈነበት መጻኢ እንዲያንጹ፣ በዚህም ቱርክ በተለያዩ ሃይማኖቶችና ባህሎች መካከል ተቻችሎ በሰላም የሚኖሩባት አገር በመሆን ለሌሎች አገሮች ምሳሌ ትሁን። በእመቤታችን ድንግል ማርያም አማላጅነት ይህ ሐዋርያዊ ጉዞ ፍሬያም ሆኖ ቤተ ክርስቲያን የስብከተ ወንጌል ተልእኳን በማሳደስ ያ እውነት ሰላምና ፍቅር የሆነው ክርስቶስን በመከባበርና በወንድማዊ ውይይት ለሕዝቦች ሁሉ ታበስር። ኢየሱስ ብቻ ነው ጌታ፣ እግዚአብሔር ይስጥልኝ ሲሉ ትምህርታቸውን ደምድመዋል።
የተለያዩ የዓለም አበይት ሃይማኖቶች መሪዎችና ተወካዮች ቫቲካን ውስጥ ማንኛውም አይነት ባርነት እንዲገታ የጋራ መግለጫ አውጥተዋል። በዚሁ ቫቲካን ውስጥ ከተገኙ የሃይማኖት አባቶች ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ፣ በታላቅ ብሪታንያ የካንተበሪ ሊቀ ጳጳስ ጃስቲን ቬልቢ፣ በፈረንሳ የቁስጥንጥንያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ወኪል፣ በፈረንሳ የኦርቶዶክስ ሜትሮፖሊታን የይሁድ ሃይማኖት ወኪሎች ራቢናት አብርሃም ስኮርካና ዴቪድ ሮዘን እንዲሁም የእስልምና ሃይማኖት ተወካዮች ተገኝተው ነበር። ርዕሰ ሊቃነ ጳጳሳት ፍራንሲስ በዚሁ ቫቲካን ላይ የጋራ መግለጫ ሥነ ሥርዓት የተገኙ ሲሆን ባደረጉት ንግግር በወንዶች በሴቶችና በሕፃናት ላይ የሚፈጸመው የአካል የኢኮኖሚ የወሲብ እና ስነ አእምራዊ ብዝበዛ ኢ ሰብአዊና አሳፋሪ ነው ነበር ያሉት። በአሁኑ በአንደኛ ምዕተ ዓመት በእግዚአብሔር አምሳል በተፈጠረው ሰብአዊ ፍጡር ላይ ይህ አይነት ግፍና በደል ሲፈጸም በእጅጉ አሳሳቢ መሆኑ ቅድስነታቸው አክለው አመልክተዋል። እዚህ የሚገኙና የጋራ መግለጫ በፊርማቸው ያጸደቁት የሃይማኖት አባቶች በየእምነታቸው ይህን አስከፊና ኢሰብአዊ ተግባር ለመግታት ቆርጠው መነሳታቸው በተጨማሪ ገልጠዋል። በማያያዝም ዘመናዊ ባርነቱ በሰብአዊ ፍጥረት ላይ የሚፈጸም አሰቃቂ ተግባር እንደሆነም ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ አስገንዝበዋል። የተለያዩ የዓለም ሃይማኖት በዚሁ አስከፊና አሰቃቂ ተግባር ከተጋለጡ ሰዎች ጋር እንደሚተባበሩም አመልክተዋል። በዚች ዓለማችን ላይ የወሲብ ንግድ፣ ሰዎችን በሕገወጥ መንገድ ማዘዋወር፣ አስገድዶ ማሰራት፣ የሰው አካላት መሸጥና መለወጥ፣ የዕፀ ፋርስ ዝውውር የመሳሰሉ እግዚአብሔርን የሚያሳዝኑ ገፎች እየተፈጸሙ መሆናቸውና እጅግ አሰቃቂ ድርጊት መሆኑም ቅድስነታቸው አጽንኦት ሰጥተው ተናግረዋል። ዓለም አቀፍ ማኅበረሰብ ለዚሁ አስከፊ ድርጊት አብይ ትኩረት በመስጠት መሠረታዊና ፍትሐዊ መፍትሔ እንዲያፈላልግም አሳስበዋል። የሁሉም ሃይማኖቶች ምዕመናን፣ የእርዳታ ተቋሞቹና ባለበጎ ፈቃድ ሰዎች ሁሉ ይህን አስከፊ ተግባር ለመግታት እንዲተባበሩም ቅድስነታቸው ተማጽነዋል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ታኅሳስ 2 ቀን 2014 ዓመተ ምሕረት ባሳረጉት መሥዋዕተ ቅዳሴ ትሑት ልብ እግዚአብሔርን ያውቃል፣ ቴዎሎጊያ ጉልበትን አጥፎ የሚፈጸም ጥናትና ስነ ምርምር ነው በሚል ሐሳብ ዙሪያ ሥልጣናዊ አስተንትኖ መለገሳቸው የቅድስት መንበር መግለጫ አስታወቀ። ክርስቶስን ለማየት የበቁና የተመቹ የድሃው ዓይኖች ናቸው። በድሃው አማካኝነት እግዚአብሔር ማንነቱን ያስተዋውቃል፣ በሌላው እንዲስተዋልም ያደርጋል። ስለዚህ ይህንን በድሃው ገዛ ራሱን የሚያስተዋውቅ እግዚአብሔር ባላቸው ሊቅነት ለማወቅ ጥረት የሚያደርጉት በቅድሚያ ሊንበረከኩ በግብረ ትሕትና ሊገኙ ይገባቸዋል። ካልሆነ ግን ሊያውቁት የማይቻላቸው መሆኑ ቅዱስ አባታችን የዕለቱ ወንጌላዊው እውነትና ተጻራሪነት መሰል መልክ ያለው ምስጢር እንደሆነ ሲያስረዱ የአብ መንግሥት በመንፈስ ድሆች ለሆኑት ነው ብለው ይህንን ሐሳብ ከሉቃስ ወንጌል የተወሰደውን የዕለቱ ምንባብ ክርስቶስ አባቱን ያንን አብይ ምስጢር ለዚያ በህብረተሰብ ለተገለሉት፣ ለተናቁት፣ ለተረሱት፣ ትሑታን ለሆኑት ስለገለጥከው ምስጋናን አቀርባለሁ ይላል። ክርስቶስ አብን ይገልጥልናል። በእርሱ ጥልቅ ውስጥ ያለውን ሕይወት ይገልጥልናል። ይህ ግልጸት ለድሆች፣ ለትናንሽ፣ ለእነዚያ ትሑታን በመሆናቸው ሙሉ በሙሉ ሊረዱት ለማይችሉ እርሱን የማየት ጸጋ ይሰጣቸዋል። አባት ሆይ ይህንን ሁሉ ለምንድር ነው ለሊቃውንት ለጌቶች የሰወርከው? ለድሆችና ለትሑታን ለምን ገለጥከው? አዎ እነዚያ እንደ ሕፃን ንጹሕ ልብ ያላቸው ብቻ ነው ሊያውቁትና ሊያዩት የሚችሉት። እነርሱ ብቻ ናቸው ይህንን ግልጸት ሊቀበሉ የሚቻላቸው። ይህንን ግልጸት ለመቀበል ትሑት፣ የዋህ፣ ጸላይ መሆን፣ በጸሎት አማካኝነት ገዛ ራስን ለእግዚአብሔር ክፍት ማድረግ ያስፈልጋል። አዎ በመንፈስ ድሃ መሆንን ጠንቅቆ የሚያውቅና የሚኖር ግልጸትን ይቀበላል፣ ጌታን ያውቃል ብለው ድህነት ለእግዚአብሔር ምስጢር በሮችን ለመክፈት የሚያበቃ ምቹ ሕያው ስፍራ መሆኑ ገልጠው ይህንን ምስጢር ለማወቅ የሚደረገው ስነ ምርምርና ጥናታዊ ጥረት ብዙዎች ስነ ምርምር ስለሚያውቁ ሊቃውንት ሊሆኑ ይችላሉ። ቴዎሎጊያም ስነ ምርምር ነው። ስለዚህ ቴዎሎጊያም ጭምር ሊያውቁ ይችላሉ። ነገር ግን ጉልበትን በትሕትና አጥፎ ከመንበርከክ በስተቀረ ቴዎሎጊያ ባዶ ስነ ምርምር ሆኖ ነው የሚቀረው። ቴዎሎጊያ ጉልበትን አጥፎ መጸለይ ማለት ነው። ጉልበትን የማያጥፍ ቴዎሎጊያ ብዙ ነገር የሚናገር ሊሆን ይችላል፣ ነገር ግን ምንም ነገር የማያሳውቅ ከማንም ጋር የማያገናኝ ሆኖ ይቀራል። ትሑትና ድሃው ብቻ ነው ያ አብ በኢየሱስ አማካኝነት የሚሰጠው የግልጸት ጸጋ የማስተዋል ብቃት ያለው። ኢየሱስ የመጣው እንደ አንድ አዛዥ ብርቱ ገዥ ሳይሆን ቀኑ በደረሰ ጊዜ ከእሰይ ግንድ በትር ይወጣል ከስሩም ቁጥቋጥ ይፈራል። ኢየሱስ ያተሁትና የዋህ ስለ ሰዎች ሲል የመጣ የሚመጣ ቁጥቋጥ ነው። የመጣው ለትሁታን፣ ለድሆች፣ ለታመሙት፣ ለተጨቆኑት፣ ለተናቁት ነው። ኢየሱስ ገዛ ራሱን ያንን የማያጠያይቀው እግዚአብሔር መሆኑ ጭምር በትህትና የገለጠና ያ ምስጢር ገዛ ራሱን በትህትና ዝቅ በማድረግ የሁሉም መጨረሻ በመሆን ምስጢር አማካኝነት ነው የገለጠው። በዚህ በመጻት ዘመን እጅግ ወደ ምስጢሩ እንቀርብ ዘንድ ጌታ ይርዳን። በትህትና በርህራሄ በድህነት አዎ ኃጢአተኛ መሆንን በመታመን መንገድ እንጓዝ። በዚህ መንገድ ስንገኝ ብቻ ነው እርሱ ሊያድነን የሚመጣው። ጌታ ጸጋውን ይስጠን ብለው ያስለመጡት ስልጣናዊ አስተንትኖ ማጠቃለላቸው የቅድስት መንበር መግለጫ አስታወቀ።
በኢራቅና ሲሪያ የሚገኝ በአህጽሮተ ቃል ኢሲስ ተብሎ የሚጠራው አክራሪ እስላማዊ ቡድን ካለፈው ወርሃ ሰኔ ጀምሮ በኢራቅ ሞሱል ከተማ እየተቆጣጠረ ሲሆን በከተማይቱ ምስራቃዊ ክልል የሚገኝ ካቶሊካዊ ቤተ ክርስቲያን ወደ ወህኒ ቤት ቀይሮ በርካታ ሰዎች ለእስራት ማዳረጉ ተመልክተዋል። ፊደስ የዜና አገልግሎት የኢራቅ የዜና አገልግሎቶች ጠቅሶ እንዳመለከተው ሌላ የካልዴይ ቤተ ክርስቲያን ንብረት የሆነው የቅዱስ ጊዮርጊስ ቤተ ክርስቲያን ወደ የሴቶች እስር ቤት ቀይሮ ለወህኒ ቤት በተዳረጉ ሴቶች ላይ ወሲባዊ አመፅ እንዲፈጸም ማድረጉ አስታውቋል። በዚሁ ዜና መሠረት ይህ ኢሲስ የተባለ አክራሪ እስላማዊ ቡድን ባለፈው ወርሃ ህዳር 24 ቀን መሱል ከተማ ውስጥ የሚገኘው የቅዱስ ልቢ ደናግላን ማኅበር በቦምብ አጋይቶ ማፈራረሱ ተያይዞ ተወስተዋል። የኢራቅ ማዕከላዊ መንግሥት ሞሱል ከተማን ከአክራሪው ቡድን ነፃ ለማድረግ እየተዘጋጀ መሆኑና የከተማይቱ ሕዝብ ለከፍተኛ ውጥረትና ፍርሃት መጋለጡ ፊደስ የዜና አገልግሎት የኢራቅ የዜና ምንጮች ጠቅሶ ዘግበዋል።
እንደ አውሮፓውያን አቆጣጠር ታህሳስ 1 ቀን 2014 ዓ.ም በአገረ ቫቲካን ዓለም አቀፍ የቴዎሎጂ ድርገት ዓመታዊ ምሉእ ጉባኤ የአንቀጸ እምነት ተንከባካቢ ቅዱስ ማኅበር ሕየንተ እንዲሁም የዚህ የቴዎሎጂ ዓለም አቀፍ ድርገት ሊቀመንበር ብፁዕ ካርዲናል ጌርሃርድ ሊድዊግ ሚውለር ባስደመጡት ንግግር በይፋ መጀመሩ የቅድስት መንበር መግለጫ አስታወቀ። ብፁዕነታቸው ባስደመጡት ንግግር ቴዎሎጂ የሚሰራው የሚጀመረው የሚፈጸመው በቅድሚያ በሊቱርጊያ በእግዚአብሔር ቅዱስ ምስጢር ፊት ተንበርክኮ ያንን የተሰገወው ቃል በማምለክ በማመስገን በማስተንተን ነው። እኛ የቴዎሎጂ ሊቃውንት በእያንዳንዷ ቀን ጧት ለእምነት ምስጢር ያ ያለን የማስተዋል ብቃት ክፍት እናድርግ። በሊቱርጊያ ቴዎሎጂን በበለጠ እንረዳለን። ቴዎሎጂ በመሰረቱ ያንን ፍቅር የሆነው እግዚአብሔር ማስተንተን ማለት ነው። እንዳሉ የገለጠው የቅድስት መንበር መግለጫ አክሎ እምነት ያለው አመክንዮ ለየት ባለመልኩ ለነዚያ ከቤተ ክርስቲያን ጋር በቤተ ክርስቲያን ውስጥ በቤተ ክርስቲያን ስም ቴዎሎጂ የሚፈጽሙ ለቴዎሎጂ ሊቃውንት የተሰጠ ኃላፊነት መሆኑ አብራርተው እነዚህ የቴዎሎጂ ሊቃውንት ባላቸው ብቃትና ልባምነት በቤተ ክርስቲያን ትኩረት የሚጠይቅ ለአንድ ቤተ ክርስቲያናዊ ተልእኮ የተጠሩ ናቸው። የክርስትናው እምነት የኢ አመክንዮ ገጠመኝ አይደለም። ልክ ቅዱስ ጴጥሮስ በአንደኛይቱ መልእክት በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ እንደሚለው ቴዎሎጂ በአንተ ስላለው ተስፋ መናገርና ለሚጠይቁህ መልስ መስጠት ማለት ነው። ተስፋ የሌለው የቴዎሎጂ ሊቅ ሊኖር ይችላል። ነገር ግን ቴዎሎጂ አለ እምነት ባዶ ይሆናል። ቴዎሎጂ የእምነት አመክንዮ የሚሻ በእምነት እውነቶች ዘንድ ያለው የተዋሃደ የሚስማማ የእምነት እውነት በአመክንዮ የሚተነትን ጥናት ነው። በድህነት ኢኮኖሚ የእግዚአብሔርን ምስጢር በዚያ በተሰገወው በዚያ በቃለ ኢኮኖሚ ለሰብአዊ ልባምነት ገዛ ራሱ ያስተዋወቀው እግዚአብሔር ይህንን ምስጢር ለሰው ልጅ ልባምነት ሰጥቶታል። ስለዚህ የቴዎሎጂ ሊቅ የዚህ የእምነት አመክንዮ ለማቀብና ለማነቃቃት እየተጠራ ነው እንዳሉ አስታወቀ። ቴዎሎጂያ ይላሉ ብፁዕነታቸው ከእምነት ህይወት የተነጠለ አንድ የተገመተ ሐሳብ ወይንም ህልዮ አይደለም እንዳውም እውነተኛው ቴዎሎጂያ የእምነት አመክንዮና ከሐዋርያው ግብረኖሎ የተነጠለ አይደለም የሚኖር የእምነት ተግባር ነው የቴዎሎጂያ ስነምርምር እይታም ሐዋርያው ግብረኖሎ ነው እንዳሉ የቅድስት መንበር መግለጫ ጠቅሶ አያይዞም የእምነት እሳቤና ተግባር ነጣጥሎ መመልከት ስነ ክርስቶሳዊ መናፍቅነት ያስከትላል ይህ የተሰገው ዘላለማዊ የእግዚአብሔር ቃል መከፋፈል ማለት ይሆናል ክርስቶስ እኔ መንገድ እውነትና ህይወት ነኝ ሲል ይናገራል ይህ ደግሞ ፍጹም የቴዎሎጂያ ልቅ መሆኑ የሚያስገነዝብ እውነት ነው አለ እውነት ህይወት የለም አለ ህይወትም እውነት የለም ስለዚህ እውነትን በበለጠ ለመረዳትና ለማስተዋል ያንን የተሰጠንን ህይወታችን ሆኖ የተሰጠውን ለመረዳት የሚያበቃ መንገድም እርሱ ነው ካሉ በኋላ የቴዎሎጂያ ድርገተ አውደ ጉባኤ በይፋ ለማስጀመር ያሰሙት ንግግር ሲያጠቃልሉ የዚህ የቴዎሎጂያ ድርገት ስራ የሚከናወነው ግንኙነት የሚከተል ስርዓት ካንድ ጥልቅ ማህበረሰባዊ ወንድማማችነት መከባበርና ወዳጅነት ከሚመሰክር እንዲሁም ከጉባኤያዊነት የትብብር ከውይይትና ከሐሳብ የመለዋወጥ መንፈስ የመነጨ ባህሪ ነው ስለዚህ ከዚህ ድርገት የሚጠበቀው ውይይት የቤተክርስቲያን ስልጣናዊ ትምህርት ከሚያከብር በህሊናው በቃልና በተግባር ከሚታዘዝ ገንቢና ቅን እርሱም የቴዎሎጂያ ሊቅነት ጥሪ በቤተክርስቲያን መኖር የሚል ኃላፊነት የተኖረበት ነው እንዳሉ የቅድስት መንበር መግለጫ አስታወቀ
ካለፈው ዝግጅታችን የቀጠለ ለመከታተል ትችላላችሁ
በስልጣን መከታነት የግል ፍላጎትን መፈጸም ስልጣን በሁሉም የሰለጠነ አመለካከት የሚሰጠው ትርጉም አገልግሎት የሚል ነው ምክንያቱም በአንድ ሀገር የሚኖረው ህዝብ የመምራትና የማስተማር ኃላፊነት መርህ የሆነው መጽሐፍ ቅዱስ የሚያስቀምጠው ይሄንን ነው አሁንም የሰው ልጅ ሆይ እነሆ እኔ አንተን ለእስራኤል ህዝብ ጠባቂ አድርጌሃለሁ እኔ የምሰጥህን ማስጠንቀቂያ ሁሉ ለእነርሱ ማስተላለፍ አለብህ። ኃጢአተኛውን ሰው ኃጢአተኛ ሆይ በእርግጥ ትሞታለህ በሚለው ጊዜ አንተ ከክፉ ሥራው እንዲመለስ ባታስጠነቅቀው ያ ሰው ኃጢአተኛ እንደሆነ በኃጢአት ይሞታል። ስለ እነርሱም ሞት አንተን ራስህን በኃላፊነት ተጠያቂ አደርግሃለሁ። ሕዝቅኤል ምዕራፍ 33 ከቁጥር 7 እስከ 8 እንደዚሁም በአንድ ወቅት ብፁዕ አባታችን ካርዲናል ጳውሎስ ጻድዋ ስልጣን አገልግሎት መሆኑን አበክረው ተናግረዋል። ስለሆነም በአንድ ሀገር ያለውን ህዝብ በመንፈሳዊም ይሁን በዓለማዊ ጉዳዮች ላይ በኃላፊነት ለመምራት የተጠሩት ወገኖች ኃላፊነታቸው የአገልግሎት መሆኑን ሊያውቁ ይገባል። ባለስልጣን ለአንተ መልካም እንዲያደርግ የተሾመ የእግዚአብሔር አገልጋይ ነው። ሮሜ ምዕራፍ 13 ቁጥር 4 የስልጣን መሰረተ ሐሳቡ አገልግሎት ሆኖ ሳለ በጊዜ ሂደት የግል ፍላጎታችንን መፈጸሚያ እናደርጋለን። መንጋውን መንከባከብና መጠበቅ ተታችሁ ራሳችሁን የምትጠብቁ እናንተ እስራኤል እረኞች ወዮላችሁ። ሕዝቅኤል 34 ቁጥር 2 የኃላፊነት መዘንጋት ምክንያት ከላይ እንደተጠቀሰው ጥንካሬያችን ወይም አይበገሬነታችን በቀላሉ አላልተው የሚማርኩን ነገሮች እኛን ለመጣል የሚያነጣጥሩት ስልጣናችን ላይ ስለሆነ ነው። በዚህ ሳቢያ ለወትሮ በእሳት ውስጥ ተፈትነን የማለፍ ብቃት በጀግንነት የምናሳይ ሰዎች በስልጣን ምክንያት ተራ ጥፋት እናጠፋለን። የሚሆነው በስልጣን ሜዳ የመሰናክል ውድድር ላይ ተሰናክለን ስለምንወድቅ ነው። ህሊናን በገንዘብ መለወጥ ሰዎች በገንዘብ ኃይል ሰዎችን እንደሚገዙና የማይደፈረውን ግቢ አንኳኩተው እንደሚያስከፍቱ ለማመልከት 11ኛ ክፍል ላይ የአማርኛ መምህራችን ያሉትን እንሆ ወርቅ የተጫነች አህያ የማታፈርሰው ግንብ የለም። ከአባባሉ የምንረዳው መልእክት ማንኛውም ፍትሃዊ አሰራርና ሚዛናዊ ፍርድ የሚጠይቅ ጉዳይ ላይ ገንዘብ የሰዎችን ልብ የመለወጥ ኃይሉ ከፍተኛ መሆኑን ነው። ረትን ልንተገብርበት በሚገባን ወቅትና ስፍራ የተሰጠንን የኃላፊነት አደራ አፈርድሜ በማብላት በንዋይ ባህር ውስጥ ሰጥመን እንገኛለን። ሌላው ማህበራዊ ግንኙነታችን እንደ ብረት የጠነከረ እንኳን ቢሆን ለገንዘብ ያለን አቋም እንደ እንቧይ ካብ ስለሚሆን በሌላው ዘንድ ክብደት እናጣለን። ዓላማውን የሳተ የእንስት ፍቅር በታሪክ ብዙ መጽሐፍት እውነተኛውን ታሪክ የዘገቡም ይሁን እውነተኛውን ክስተት በፈጠራ ድርሰት የሚያንጸባርቁ የሥነ ጽሑፍ ሰዎች እንደሚያወሱት በመጠቀ ዕውቀታቸው በረቀቀ ስልታቸውና እንደ ወርቅ ነጥሮ በወጣ ጀግንነታቸው የሚያበረክቱት ድርሻ ለአንድ ሀገር ህዝብ ኩራትና መከታ የሆኑ ሰዎች በሌላ አጋጣሚ ወጥመድ ላይ የተቀመጠውን የስጋ ቅንጣቢ ስትል ህይወቷን ለአደጋ እንደምትዳርግ አይጥ ዙሪያ ገባውን በሚገባ ሳይቃኙ በእንስት ውበት ላይ የተጠመደውን ወጥመድ ውስጥ ይገባሉ። ያ ሁሉ ጀግንነታቸው፣ የአገር መመከያነታቸው በዛች ቅጽበት ፈተና ውስጥ ይገባል። ከመጽሐፍ ቅዱስ ምሳሌ ብንጠት ሳምሶን በዛ ሁሉ ብርታቱ ፍልስጤማውያንን ያንቀጠቀጠ ኋላ ላይ ለሚስቱ በነበረው ወደር የለሽ ፍቅር ምክንያት ጠላቶቹ እጅ ገብቶ ተዋርደዋል። ደሊላ እውነቱን እንደነገራት በተረዳች ጊዜ እውነቱን ስለነገረች አንድ ጊዜ ተመልሳችሁኑ ስትል ወደ ፍልስጤማውያን ገዢዎች መልእክት ላከች። እነርሱም ብሩን ይዘው መጡ። ደሊላ ሳምሶንን በጭንዋ ላይ አስተኝታ እንቅልፍ እንዲወስደው አደረገች። አንድ ሰውም ጠርታ ሰባቱን የጠጉሩን ቁንድላዎች እንዲቆርጡ አደረገች። ኃይሉም ከእርሱ ተለይቶት ስለነበረ በማዋረድ ታስጨንቀው ነበር። ከዚያም ሳምሶን ፍልስጤማውያን መጡብ አለችው። እርሱም ከእንቅልፉ ነቅቶ እንደ ወትሮው በጣጥሼ እሄዳለሁ ብሎ አሰበ። እግዚአብሔርም እንደተለየው አላወቀም ነበር። ፍልስጤማውያንም ከማረኩት በኋላ ሁለቱን ዓይኖቹን አወጡ። ወደ ጋዛም ወስደው በነሐስ ሰንሰለት በማሰር በታሰረበት ቤት እህል እንዲፈጭ አደረጉት። መሳፍንት ምዕራፍ 16 ከቁጥር 18 እስከ 21። ሳምሶን ለሚስቱ ያለው ፍቅር ኃያልነት ለሁሉም ባሎች አርአያ የሚሆን ሲሆን ብርታቱ የሆነውን ፈጣሪውን የሚያስረሳ የደሊላ ፍቅር በልቡ ማኖሩ ግን የጎላ ድክመቱ ነው። በገሃዱ ዓለም በሬ ሆይ ሳሩን እንጂ ገደሉን አላየህ እንዲሉ የፍቅር ጥማችንን ማርካት እንጂ በስማችንና በሕይወታችን ላይ የሚከሰተውን አደጋ አናጤንም።
የዚሁ ዝግጅት ተከታታይ በሚቀጥለው የአማርኛ ዝግጅታችን ለማዳመጥ ትችላላችሁ። የመካከለኛው ሪፐብሊክ አፍሪቃ ሕዝብ በአማጽያን ጅሆ ተይዞ እንደሚገኝ የሀገሪቱ ካቶሊካዊት ቤተ ክርስቲያን ረኪበ ጳጳሳት ቋሚ ምክር ቤት ይፋ መግለጫ መስጠቱ ከርዕሰ ከተማ ባንጊ ተመልክተዋል። በርካታ የሀገሪቱ ሕዝብ በጸጥታ አነስተኛነት ወይም እጦት ከቤት ንብረቱ የተፈናቀለ በተለያዩ ከተሞች በባንጊ፣ በባምባሪ እና በታንጋፎ ተሰባስበው እና ታጉሮ መኖር መያዙ የምክር ቤቱ መግለጫ ዘግበዋል። በመካከለኛው ሪፐብሊክ አፍሪካ የፖለቲካ ቀውስ ከተጀመረ 2013 እንደ አውሮፓ አቆጣጠር ወደ ገሃነመ እሳት መቀየሩ ያመለከተው መግለጫው ሰዎች እየተጠለፉ የሚሰወሩ፣ ዘረፋና ግድያ የዕለት ተዕለት ተግባር እየሆነ መምጣቱ አመልክተዋል። ሀገራት አቀፍ ማህበረሰብ ለሀገሪቱ ህዝብ ደህንነትና ብሎም ዘላቂ ሰላም ለማምጣት እንዲተባበር የሀገሪቱ ረኪበ ጳጳሳት ምክር ቤት አሳስበዋል። ዜና እዚህ ላይ አበቃ። ይትባረክ ኢየሱስ ክርስቶስ። ለውዴቱር ኢየሱስ ክርስቶስ።